ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዛሬ ዝግጅታችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ ከፍተኛ አመራር ኮሚቴ አባል አቶ ኢያሱ አለማየሁ በነሐሴ ወር 2011 ዓ.ም ተመረጠ ከፍኖተ ዴሞክራሲ ጋር አድርገውት የነበረውን ቃለ ምልልስ የመጀመሪያውን ክፍል እናቀርባለን። ወቅቱ አድርባይ ሙራን ላዲሱ ሹም የገበሩበት አክቲቪስት ብለው ለራሳቸው ስም የሰጡ ጫማ የሚልሱበት አንጃ ግራንጃዎች ጠቅላይ ሚኒስትር እያሉ ሲተራመሱ የነበረበት ነው። በወያኔ ሰላይነት የሰለጠነው ሹም የፖለቲካ ውቀቱ በጣም ውሱን በመሆኑ አፉን በከፈተ ቁጥር ከሐቅ ይላተማል። ግብስ ነውና ሲስቁበት የሳቁለትም ይመስለዋል። በወቅቱ ቸና ሸ እያለ ይዘላብር ነበርና በተሰጠው መልስ ዝግጅታችንን እንጀምራለን።
በሸና ቸ ሞቱ በሸና ቸ
ያንነት እንፈልና እናሸንፋለን። ባይከፋፈል ኑሮ ምናልባት እኛም ይሄ ሁሉ ስቃይ ባልገጠመን ነበር።
በሸና ቸ ሞቱ በሸና ቸ ሞቱ ተረት ተረት ከባለ ብረት ሊያጠጣን የባወት በሸና ቸ የዚያ ትውልድን ገል እውነቱን የፋቅን ጥቁር በመለቅለቅ ደፋፍረን ብንጓዝ አቁም በመደበቅ ፍትካላገኘ እንኳን የሰው ደም የውሻም ደም አይደርቅ በሸናች አው ቀን ቀኑንም ጥሎት መፋረዱ ላይ ቀር አቁሞ ከችሎት ዛሬ ደከመ ቢለማመጥ የጠገበ ወጥ ቢረት ጊዜው ዛል እንጂ ከአቁም አይመለጥ በሸናች ሞቱ ተረት ተረት ከባለው ምን አይነት ተረት ነው ትውልድን የሚያረስ ትውልድን የሚያወርድ እንኳንስ በሚወሰን አልተባለም በደል ደም የተነከረን እጅን የሳሙ በሸሞቱ እያሉ መሰረት ምንድነው ጥቅሙ የግማሽ ሚሊዮን ህዝብ የተረገፈው እሁን ኮሎኔልዬ በሁለት ፊደላት በሸሸ ምክንያት ነው ለሁለቱ ፊደላት ለሸሸ ተብሎ ሰጎዳን አይጣላል በጥይት ተገሎ ተረት ተረት ከባለ ብረት ሊያጠጡን የባቡት ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ቸናሽን ፊደላት ኢሕአፓ ሰርቆት ነው አልያም ያጣድፍ የነበር የዚያን ትውልድ ሞት ከደርግ ጅጅ ፈልቅቆ ሜሶን ደብቆት ተረት ተረት ከባለ ብረት ሊያጠጡን የባወት ለሸናሽ አልሞትንም እምብኝ ብለን እንጂ የፊላሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር እምብኝ ብለን እንጂ ለስልጣን ለወንበር ማፈራረስ አገር ኢትዮጵያን መቸርቸር ለሸናሽ አልሞትንም መስዋዕትነትን ደፍረን ወሰድነው ጥፍራችን ሲነቀል አምቀን ይቻሉ ወፌላላ ገብተን የተበጣጠፈን የተሰለሰለው የህዝብ ልጆች አካል ለጅብ የተጣለው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው ከደርግ ጽፈት ቤት ማከላዊና ከርቸል ያለም በቃኝ የተንጠለጠለው እውን እርሶ እንዳሉት በቸሸ ምክንያት ነው ጋስተር ከፍቶብን ጨውተነትን ሶብን የተቀጣጠን ነው ለሸ ሳይሆን የመሬት ላራሽ ህዝባዊ መንግስት የብሔረሰብ ጥያቄ አንግበን ነው ክብር ኮረኔሌ ዛሬ የጨበጡት በትረ መንግስቶ የተቀመጡበት ከእኛ ትውልድ አካል ጥፍርና ስጋ ቆዳ ደም አለበት ለቸ ናሸ ብለን አልተንጠለጠልንም ህይወት አልከፈልንም መስዋዕትነትን ደፈን የወሰን ነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተንጠለጠልነው የተሰለጠልነው የህዝብ ልጆች አካል ለጅበት ሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እንብኝ ብለን እንጂ የፊውዳልን ስራ እንብኝ ብለን እንጂ ለፋሽስት መገዛት እንብኝ ብለን እንጂ ለዘረኛ ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር ለቸናሸ ብለን ህይወት ካልከፈልን ስደት አልገኝ ለቸ ሞቱ ያሉት ያን ብርቅዬን ትውልድ የሱ ቀን ሲመጣ ያነሱታል በግድ እስከዚያ ድረስ ግን ኮሎኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተደመሩትን ሞልቶ እንዳይፈሱ ሰብስበው ይቋጥሩ እኮ የምድረ ጫጉላው ቤት ሳይቃጠል ቀኑ ሰብሰብ ያድርጉና አጥብቆ ይጫኑ ክደት የበዛበት ክፉ ነው ዘመኑ ይህን ከሃዲ ምሁር ለመቀመጫሙ በክብር ይጋብዙና ረግሞ ይዳልቡት ዶክተር አብይዬ በኢህአዴግ እየሞት የአንጃው አለቃ እንጂ ያደነጋገሩት እውነተኛው ታሪክውን ለብሶ ጠፍቶት በብቶ ውስጥ ያሉት አው ፕሮፌሰሩ መስፈን የነበሩ በቸናሸ ነበር የተገዳደን ነው እስቲ ብሎ ይመስክሩ ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እሁን ቸናሸን ፊደላት ያባ ሰርቆት ነው አለም ያጣድፍ የነበረው የዚያን ትውልድ ሞት ከደርግ እጅ ነጥቆት መስፈኑ ደብቆት ለቸናሸ ተረት ተረት ከባለ ብረት ሊያጠፉን የባቦት እኛ የደም እጆች ዙሪያ የከበቡት ሶስት አባት ቃይረው መሐላም የሚምሉት አው ያሉ በድምሩ እስቲ በቸናሽ የነበርን ህይወት ያረገፍ ነው ብለው ይመስክሩ በቸናሽ ሞቱ መስዋዕትነትን ደፈን የወሰን ነው ጥፍራችን ሲነቀል አምቀን የቻል ነው ወፌላላ ገብተን የተበጣጠስ ነው የተሰለተን ነው የህዝብ ልጆች አካል ለጅበት ሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እንብኝ ብለን እንጂ የፊውዳሉን ስርዓት እንብኝ ብለን እንጂ ለፋሽስት መገዛት እንብኝ ብለን እንጂ ለዘረኛው ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር እኛ ለቸናሽ ህይወት አልገበርንም ቤት ንብረት ጥለን ከቶ አልተሰደን ለቸናሽ ሞቱ ይበቃል ተረቱ
ውድ የፍኖተ ርእይ ተመልካቾች በዛሬ የገጽ ለገጽ መርሃ ግብራችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ መስራችና የከፍተኛ አመራር ኮሚቴ አባል ከአቶ ኢያሱ አለማየሁ ጋር ቆይታ እናደርጋለን። በቅድሚያ አቶ ኢያሱ አለማየሁ በወቅታዊ ጉዳዮች ላይ የድርጅቶን እይታና ሐሳብ ሊያወያዩን ስለቀረቡ እናመሰግናለን። በኢህአፓ እይታ በኢትዮጵያ ያለው ነባራዊ ሁኔታ ምን ይመስላል?
ብዙ ሰዎች በአሁኑ ጊዜ ለምንድን ነው ኢህአፓ ይፎቶ ጋዊነትን ተቀብሎ ከህቡነት ወጥቶ በውስጥም በደጅም ያሉት አባላት በይፋ ሲንቀሳቀሱ ወይም ሊንቀሳቀሱ ይሞክሩ ማና ይበላል እና እኛ በበኩላችን ከህቡነት ስለመውጣት እና በውጭ ያሉ ወዳጆቻቸው ስለመመለስ ብዙም ምክር እና አስተያየት የምንሻ አይደለንም። ምክንያቱም ከህባዊነት ወጥተን በይፋ መብታችን ተከብሮ ተረጋግጦ በህጋዊ ህልውናችን ታውቆልን መንቀሳቀሱን እንፈልጋለን። ለዚህ ብለን ስንታገልም ብዙ አመታት እንዳሰለፈን ሁሉ ሰው ያውቃል። እኛ ለምንድነው አሁን ባለው ግርግር ወደ ድርጅት ለሌሎች ወሰዱት አማራጭ ማንገባበት? ብዙ ምክንያቶች አሉ፣ እሱን ለማስረዳት ሞክራለሁ። በቅድሚያ ግን ማለት የምፈልገው ምንድነው የመጣው ሁናቴ ለውጥ መጣም የሚባለው ሁሉ የመጣው በህዝብ ትግል በህዝብ ረጅም ጊዜ ትግል ነው። ህዝብ ታግለው ህዝባችን ታግለው የወያኔን የከፋፋይ ፖለቲካ ሰባብሮ የጥበት እና የጽንፈኝነት ፖለቲካም ያራምዱትን የነበረው አቸንፎ ህብረቱን አጠናክሮ በኢትዮጵያዊነት የበላይነት ባደረገው ትግልና በከፈለው መስዋዕትነት ብዙ ሺ ሰው ነው ህይወቱን የሰጠው። ብዙዎች ደግሞ ያው ለእስር ተዳርገውና ለሲኤል ደግሞ ግብረሲኤል በጣም ከባድ በሆነ ስቃይ ተዳርገው አሁን እየተዘረዘረና እየተሰማ እንደመጣው ይሄ ነው ወያኔን ያዳከመው። ይሄ ነው ወያኔን ወደ ቀውስ የከተተው። ይሄ ነው ወያኔን ያሽመደመደው ብለን እናምናለን። ይሄንን ትግል እኛ ራሳችን እንዴት ታግለን 4 አመት 5 አመት በህቡ ታግለን ወያኔን እንዲያርገን ብለው ግለሰቦች የሚወስዱትን አንቀበለ። መጀመሪያ ታሪካችንን እናስከብራለን፣ የህዝብን ትግል ሚና እናስከብራለን። እና ይሄ ደግሞ የተደረገው ትግል ለመሰረታዊ ለውጥ ነው፣ ለጥገና ለውጥ አይደለም። ወያኔን ወይም ኢህአዴግ የሚባለውን ጭምብላቸውን በአዲስ መንገድ ለማስቀጠል አንዳንድ እድሳት አድርጎ እንዲቀጥል ለማድረግ ሳይሆን የወያኔ ስርዓት እንዲወድቅ እንዲገረሰስና ህዝብ የበላይነትን የሚያገኝበት ካህሊነትን የሚያገኝበት ስርዓትን ይመጣ ነው። ለዚህ ነው ደም የፈሰሰው ሁሉ አመት የተከፈለው መስዋዕትነት ይሄ ነው እንጂ የህዝብን የዲሞክራሲ እና የመፍት ጥያቄ ለአንድ ግለሰብ ወይ ለአንድ ቡድን ለመስጠት አይደለም የተደረገው ትግል። እዚህ ላይ እንግዲህ ልዩነት አለ፣ ግምገማ ልዩነት አለ። ከዚህ ነው አሁን ዝም ብለን ከጩኸቱ ጋር ማንደባለቀውና እንዴ ቆይ እስቲ አንዴ ረጋ እንበልና ነገሮችን አመጣጣቸውንም ወደፊትም ሊኖራቸውን የሚችለውን አንደምታና አካሄድ እኔ የምንለው ለዚህ ነው። እና እኛ ምንድነው ይሄ ነገር ከተረገጠና እንትን ካል ማንም ቢሆን ማን ኢህአዴግን አድሶ አጠናክሮ እንዲቀጥልብን አንፈልግም። ይሄማ ሽንፈት ነው፣ እኛ እንደ ሽንፈት እናየዋለን። ይሄ በአቋራጭ የመጣ ነገር ነው። ይሄንን መጀመሪያ ማስቀመጥ ፈልጋለሁ። ሁለተኛ አመጣጡ፣ የዚህ አዲስ ባለስልጣኖች አመጣጥ ደግሞ የባዕድ እጅም አለበት። ወያኔን ከጥፋት ለማዳን ነው እንጂ ወያኔን ለማስወገድ አዲስ ህዝባዊ ስርዓትን መንገድ ለመክፈት አይደለም። ይሄ እንግዲህ ጥቅም ያላቸው ባዕዳን ይሄንን ስርዓት እናድነው የኛ ጠቃሚ ስርዓት ስለሆነ እንደምን ብለን አድሰን በዚህ በዛች ብለን አድሰን እናስቀጥለው ብለው ተሯሩጦ ያመጡት መሆኑን እንግዲህ አሁን እየተጋለጠና እየተገለጠም ነው። ስለዚህ የባዕዳን ጣልቃ ገብነት በተለይ አሜሪካና የአረቦች የኛን የህዝብ ትግል በአጭር ለማስቀረት ያደረጉት ሰፊ ጥረትና ሰፊ ምክክርና ሴራ መሆኑ ደግሞ እኛ እናምናለን። ሀቁም ይሄ ነው። እና ይሄን እንግዲህ አንቀበልም የሚሉ ወይ ከዛ ሂደት ውስጥ ያሉ ናቸው፣ አለዛ ደግሞ ስለ ሀገራቸው ምን እየተሰራ እንደሆነ በሚገባ ማወቅ የማይፈልጉ ናቸው። እኛ ቂመኛ ወይም አክራሪ ናቸው ይባላል። እኛ ቂመኛና አክራሪ አይደለንም። ብንሆን ደግሞ ተገቢ ነው። የኢትዮጵያ ጥቅም፣ የኢትዮጵያ ህልውና፣ የኢትዮጵያ ህዝብ ፍላጎት እስካልተሟራ ድረስ አክረረን እንቀጥላለን፣ አምረረን እንታገላለን። ይሄ ነው የኛ አቋም። ጥያቄዎቹ ከተመለሱለት ህዝብ እኮ አይደግፈንም፣ ህዝብም ዞር በሉ ይለናል። ስለዚህ አንቀበልም። መንግስቱ የመጣ ጊዜ አይተነዋል፣ መለስ ዜናዊ የመጣ ጊዜ አይተነዋል። ብዙ ጫጫታ ይደረጋል። እነ መለስን ደግፉ ያሉን ልጆቻችን ያሏቸው ያበረታቷቸው እኛን እንደ አክራሪ ያዩን በእኛ ሬሳ ጠቅጥቀው ሲገቡ ወግተውን ወደ አዲስ አበባ ሲደርሱ ሁሉ በጨብጨባ ያተቀበሏቸው እንደነበሩ እናውቃለን። ተማሪዎች ደግሞ አይሆንም ብለው ደግሞ እነሱም ተገለዋል። እዛው አዲስ አበባ ላይ ግን ደጋፊ ነን ያሉ ብዙ ነበሩ። እኛ ግን ያ አይደለም እንትን ያለን የዴሞክራሲን መሰረትና የህዝቡን ፍላጎት የጣሱ ናቸው የሚጥሱም ናቸው እናውቃቸዋለን። ለኢትዮጵያ አይጠቅሟትም፣ ዘረኞች ናቸው፣ ከፋፋዎች ናቸው፣ ጠባብ ብሔርተኞች ናቸው ብለን በዛ አቋማችን እንግዲህ ጸንተን የ27-28 ዓመትም ታግለናል። አሁንም እኛ ለኢትዮጵያ የሚወጅ ስርዓት ከመጣ ኢትዮጵያ ህዝብ ሆ ብሎ የሚቀበለው አይደል? የተወሰነ በባዕድ ሀገር እና በእንትን በከተሞች ያሉ ስሜታዊ ድጋፍ እና እንትን አይደለም። ጥያቄዎቹ ተመለሱ ወይ? ምን ተሰራ? ምንስ ታቀደ? ስንል ግን እኛ ቀረብናቸው ጥያቄዎች ልዩኛ ጥያቄ ምን እንደራደረበት ጥያቄ ምክንያቱም ያ ምን ፈልገው እዚህ ቦታ መሾም አለመሾም የሚል ነገር አይደለም እኛ ምን ፈልገው የህዝብ ጥያቄ መልስ እንዲያገኝ ኢትዮጵያ አንድነቷ ተጠብቆ ዴሞክራሲ ተፈኖበት ነጻ ሀገር እንድትሆን እንፈልጋለን ለዚህ ነው እስከዛሬ ታገልነው ከሶስት ስርዓት መታገላችን ነው እንግዲህ ይሄስ ካልተማላ ደግሞ ምን ቀጥለው ትግል ይሆናል ማለት ነው እና የጠየቅነው ጥያቄና ምን ጠየቀው ጥያቄኛ ልዩ የድርጅት ጥያቄ የለንም ቦታ መደራደር ዝጋሹሙን እዛ ጋር አስገቡን ምን ነው ነገርም የለንም ያለን ጥያቄ አሁን ባጭሩ አስቀምጣናቸው የነበረው ሁሉም የፖለቲካ እስረኞች ይፈቱ ለውያኔ ቢጠቅም አዋጅ ለማውጣት ጊዜ አይፈጅባቸው ግን ጸረዝ ቢሆኑ የጸረ ሽብር የፕሬሱ በሚመለከት የግብረሰናይ ድርጅቶች በሚመለከት ደግሞ ያለ አዋጆች አላቸው እነሱ ሻሩ ሲባሉ ቆያጠና ነው ይላሉ ምን ማለት ነው ያጠና ነው የምረትና እንትን አዋጁ ግን ወዲያውኑ ይወጣል ስለዚህ ያልሆነ ነገር እናይበታል እና ሁሉም የፖለቲካ እስረኞች ይፈቱ ያፓም የተፈቱ የሉም አንድም የተፈታ የለም እነሱም ይፈቱ አብረው አለበለዚያ ገለዋቸው ከሆነ ደግሞ ሁሉንም ገለው ከሆነ ደግሞ ገለናቸዋል ይበሉንና እንወቅ ቤተሰቡም አውቆ እርሙን አውጥቶ ያርፋል ማለት ነው ሁለተኛ ጸረ ህዝብ የሆኑ አዋጆች ይሻሩ ብለናል ይሄም ጥናት አያስፈልገውም ምንም አያስፈልገውም ይሄ ፓርላማ ይባለው ጉድ አዞ ማሻር ነው ይቻላል ይሄም ይቻላል አልተደረገም ሶስተኛ የተወሰኑ ድርጅቶች ህገወጥ የተባሉት ሲነሳላቸው ለምሳሌ ሀፓል ተነሳ በይፋል ተነሳ ህገወጥ ተብሎ እስከ መታሰር እስከ መሳደድ የደረሰ ድርጅት ነው እሱ ለምሳሌ አልተነሳለት ይሄ ዋና እንትን አይደለም ዋና ጥያቄም ነው ግን ሁሉንም ኃይል ያሳተፈ በሪዮት ዓለምና በድጋፍና በብዛትና ማነስ ሳይሆን ሁሉንም ኃይል ያሳተፈ የሽግግር ሂደት ይኖር ብለናል ይሄንን ጠቅላይ ሚኒስቴሩ የገባ አይመስለኝም ማለትም ሽግግር ሂደት ላይ የተሳተፈው ኃይሎች ሁሉ ሚኒስቴር የሚሆኑ አርጎ ነው የወሰደውና እኛ 27 ሚኒስቴር ቦታ ነው ያለን ድርጅቶች ብዙ ናቸው እንዴት ይሆናል አለ እንግዲህ አልተረዳውም ማለት ነው የሽግግር ሂደት ምን ማለት እንደሆነ ምንም አልገባውም ማለት ነው ቢገባው ግን የሽግግር ሂደት ምንድነው ሁሉም ይመለከታቸው በጠረጴዛ ዙሪያ ቁጭ ብለው እዚህ አሜሪካ መጥቶ ጥያቄ 3 ደቂቃ ተሰጣቸዋል ጠይቁኝ እኔ መልሳለሁ ከዛው አደ ማብራሪያ ጊዜም አልነበረም እንደዚህ አይነት ጨዋታ ሳይሆን ድርጅቶች በሙሉ የሚመለከታቸው ተሰብስበው በደንበኛ በተወሰነ አጀንዳ ማለት ነው ሀገራችን እንዴት ነው ወደፊት እንዴት ልትሄዳለች ልዩ ልዩ ጥያቄዎች አሉ ልዩ ልዩ ድርጅቶች ልዩ ልዩ አስተሳሰብ አላቸው ያን ውይይት ማድረግ ያስፈልጋል አቅጣጫው እንዴት ነው ብሎ አሁን አዲስ አበባ ላይ ሊታወጅ የሚታሰበውና አሁን ደግሞ ተጠርተው የተሰባሰቡ ያሉ ቡድኖች የነሱ ፍላጎት ከህዝብ ፍላጎት ጋር ይገናኛል አይገናኝም ይሄን በዛ ነው መንፈትሽው የማያምሩ እንትኖች አካሄዶች እያየን ነው የሚያሰጉ እና ደስ የማይሉ አካሄዶችም እያየን ነው ይሄንን በሁሉ ተሰብስበው ሁሉ ድርጅቶች ተሰብስበው ልዩ ልዩ አቋም ያላቸው ግን ለኢትዮጵያ በሚል በኢትዮጵያዊነት ለኢትዮጵያ ይሄ አቋም ብንይዝ ያዋጣል የመንግስት መዋቅሩ እንዲህ ቢሆን እሱ አይደለም የሚወስንልን ጠቅላይ ሚኒስትር ሁለት ጊዜ ካገለገለ ይበቃዋል ማን ነው እሱ ወሳኝ ያደረገው ሶስቴም ልንል እንችላለን አንዴም ልንል እንችላለን የጠቅላይ ሚኒስትሩ የአንድ የተመረጠ መንግስት ምን ያህል ጊዜ እንደሚቆይ የሚቆየውም ህዝብና ድርጅቶች በስምምነት ነው በአንድ ሰው ውሳኔ አይደለም ለአንድ ሰው ውሳኔማ ልንታገላለች ለአንድ ሰው ውሳኔ እኮ ነው በደርግም በመንግስቱ በወያኔም በመለስ ሀገር ያጠፋው እና ይሄንን ለዚህ አይደለም የታገለው ስለዚህ ያ ሂደት ይኖርና ሁላችን እንወያይና ሁሉ አብዛኛው የሚወስነው ነገር እንግዲህ ወደፊት መሄጃ ይሆንና የሽግግሩ መንግስት ምን ይባላል ከዛ በኋላ የሚመጣ ነገር ነው በሚፈልጉና ሊያቋቁሙ የሚችሉና ህልውና ባላቸውና አቅም ባላቸው ሊቋቋም ይችላል ያኔ ድርጅቶች ለምሳሌ አንድ ነው አቋማችን ብለው አንድ ይዋሃዱ ይችላሉ የጋራ የጥምረት አቋም ሊይዙ ይችላሉ የህብረት ድርጅት ሆኖ በአንድ ድምጽ ሊመጡ ይችላሉ በሱ ትዕዛዝ አይደለም በጠቅላይ ሚኒስትሩ ተዛዝ አይደለም ተዋዱ ተጨፍለቁ ይሄ ራሱ የዲሞክራሲያው አሰራር ነው እና ይሄን ነው ማለት እኛ ይሄንን ስለምንል አብረውን ቢሉ ነበር የሽግግር ሂደት የሚለበረ አሁን ወደ መግባቱ እንገባለን ብለዋል እንግዲህ የነሱ አቋም የራሳቸው አቋም ነው የኛ አቋም እንግዲህ ይሄ ነው እና ሁለተኛ ሶስተኛ ደግሞ ወያኔ በስልጣን አለ አሁን ተዳክሟል ቆስሏል በርግጥ ግን ወያኔ አልወደቀም ወያኔ አልተወገደም እኛ ደግሞ ወያኔ ጣላታችን ስለዚህ ባለ ሁናቴ ላይ ሙሉ አመኔታ አርገን ራሳችን ግንባራችንን መሰጠበት ምንም ምክንያት የለም እና ህቡ ያሉ ጓዶችን ደግሞ ውጡና ተጋለጡና ይወቋችሁና እርምጃ ሰደባችሁ ለነላቸውም ደግሞ ምንም መብት የለንም ስልጣንም የለንም በዚህ ላይ እነዚህ ሁሉ ነገሮች በማየት ነው እንግዲህ የመጀመሪያ እስቲ የሽግግር ሂደት ይደረግ ይሄ የተደረገ አይደለም በጠቅላይ ሚኒስትሩ ስራ ምናው ምንድነው ጸረ ህዝቦችን ህዝብን የበደሉ ወንጀለኞችን መጋበዝ ማቀፍ ቤተ መንግስት ማስከባት ምናው ለኢትዮጵያ ታገሉትና ኢትዮጵያ ታገሉትና ወደቁላትን መጀመሪያ እስቲ ከእስር ቤት ይፈቱ አልተፈቱ ስቶቹ እንጂ ቀይ ሽብር ያካሄደውን ፋሽስት ና ብሎ መጋበዝ ደግሞ በዛው እዛው ጣሊያን ኤምባሲ ያሉት ደግሞ ወንጀል ሰርተዋልና አይወጡም ማለት ምን ማለት ነው አለቃቸውን እየጋበዙ ታች ያሉት ሰዎች ወንጀል አላቸው ወሉ እንት ማለት ያስገምታል እና ብዙ እንደዚህ ነገሮች አሉ እኛ ስሜታዊ አይደለንም ስሜታዊነትን ፖለቲካና ስሜት ጫጫታ አይሰራም የፍቅር ይቅርታ ምናምን ምናምን ሁሉ በፖለቲካ ያለው ትርጉም በጣም የተለየ ነው በሃይማኖት ሌላ ነገር ሊሆን ይችላል እኛ በዛ በዛ አይደለም እንሄደው በፖለቲካ በደንብ ወንጀለኛ ጥፋቱን አምኖ ለፍርድ ቀርቦ ህዝብ ደሞ ያለቀሰ እሺ ምረት አድርጋለሁ ሲል ነው እንጂ አንድ ግለሰብ ኬዝ መጣታ ይባል 28 አመት ወያኔ ውስጥ ሲሰራ ያቆየ ግለሰብ መጥቶ ምረት አርገናል ናና ሀገራችን ተመልሶ ግዛል እሱ ያሰቃያቸውና ያሳደዳቸውን ተመለሱ የሚል ምንም አይነት ጥረት ሳይደረግ በሞላ ወንጀለኞች ኢትዮጵያ ማጥፋት ያስፈልጋል ኢትዮጵያ ትጥፋ ኢትዮጵያዊ አይደለንም በጎራዴ ነው አንገታችን ምን ቆርጠው ያሉ ወይም በቀይ ሽብር ወንጀል የተሳተፉ እነሱን መሰብሰብ ላይ ነው የተያዘውና ይሄ ሁሉ ለኛ የሚሰጠን ምልክትና አንደምታ ጥሩ አይደለም ስለዚህ ምን ሮጥበት ምክንያት የለንም የጠየቅናቸው ጥያቄዎች የህዝብ ጥያቄዎች ነው ሲሟሉ ስረኞችን ለቀቁ ጸረዝ በሆኑ ህጎች ይሻሩ ያንድ ሰው አይደለም ያንድ ሰው ስልጣን ለማዳበር አልታገልንም መቼም እንታገል አይሆንም እንቃወማለን እንደውም ስለዚህ ህዝባዊ መልክ የሚኖረው ለውጥ ለማምጣት የሽግግር ሂደት ይጀመር ሁሉን ያቀፈ ነው ያለው ማንንም አለየንም እዚህ ላይ ና ኢህአፓ ለዚህ ነው በዚህ ትርስት ያልገባው በኢህአፓ ስም ከዚህ በፊት እንዲሁ ወያኔ ጋር ካለዝም ብለው የወጡ የተባረሩ ጥቂቶችን መድረክ ሰጥቶ ኢህአፓልክ እንደገባው የኢህአፓ ጥያቄ እንደጠየቀው የኢህአፓ ጠቅላይ ሚኒስቴር እንዳለው አርጎ ለማስመሰል የተሞከረው እሱ ራሱ ሻጥር ነው ምንም ከበፊቱ ከወያኔ መንገድ አለመሻሻልን ያሳያል አሁን ኢትዮጵያ ውስጥም እንደዚሁ ድሮ ፎረም 84 ምን እንደተባለው ሌሎች ደግሞ እንደዚሁ ሰፍስቦ ያፓዎችኛንን ለማለት የሚደረገውን ደግሞ ሴራ እኛ እናውቀዋለን ይሄ ሁሉ መልካም መንገድ አይደለም እኛ እነሱን አሁን አዛዥ የሆኑ አረቦቹ አይወዱንም በነበረን ኢትዮጵያ ያቋም ገባናል እኛ እንድንኖር አለመፈለጋቸው አሜሪካም ያፓን ለምን እንደሚጠላ እናውቃለን አሜሪካን ኢምፔሪያሊዝም ብለን ተዋክተናል በአይደስላሴ ጊዜ ከሀገራችን እንዲወጡም አርገናል ምናፍርበት አልበር መንኮራበት ትግል ነው በደርግ ጊዜ ግን ከነሱ ጋር ምንም ጠብ ስላልነበረን ጠባችን ከሶቪየት ህብረት ደርግን ከደገፈው ጋር ነበረ ከነሱ ጋር ምንም ጠብ አልነበረ ግን ቂማቸውን ይዘዋል ያችን ቂማቸውን ይዘው እኛን ለማግለልና እኛን አስቀንጥሮ ለመጣልና እኛን ደፍጥጦ ለማለፍ የሚደረገው ጥረት አለ ይሄንን ደግሞ ተካፋይ መሆን አልነበረባቸው አዲስ ነን የሚሉት ሹሞች ግን ዋና ተካፋይ ሆነዋል እና ስለ ኢህአፓ መጥፎ ነገሮች ጠቅላይ ሚኒስትሩ የተናገረው መሰረ መሰረት የሌላቸው ነገሮች ነው የተናገረው ማውቀው ነው የደርግን ነው ያኔን ክስ እና ሽሙጥ ነው የደገመው እኛ ለሱ በቦታው መልሰተናል ያው እዚህ ማንሳት ላይ ማልፈልግም እና ይሄ ነው የኛ ጥያቄ ያለን ምክንያት ይሄ ነው ከቡነት ሀገር ቤት ያልወጣን ምክንያት ይሄ ነው እናቱም ካደጋ ውጭ አይደለንም መፍታችን አልተከበረም የኢትዮጵያዊነት አርማ አሁንም በአደጋ ላይ ስለሆነ ያስኪ ወደምባርጎ ተረጋግጦ እስኪደላደል ድረስ ደሞ እኛ ትግላችንን በያዝነው መንገድ መቀጠል ይሻላል ብለን እየቆምነው ማለት ነው።
ለውጡ ፍርነቀል ምን አለበት ነው? ስንት ፍርነቀል ነው ያገርሱ? ፍርነቀል ማለት እኮ የነገር ትግል ማለት ነው። ኃይለስላሴን ደስጥቄ ገድዬ ቢሮ ሰጥቶ ላይ ካልሰራው እንግስታል ወንም ማለት ነው። መንግስቱ እንደምን ብዬ አባረር የከዚህ ሀገር ካላወጣው መንግስት አይሆንም ማለት ነው። ፍርነቀል እሱ ነው። አንዱን በፍጣሽ ያለፈ ተረኛ አሸናፊ ነው ምጥላቅ አሸናፊ
አዲሱ ሹም ስርነቀል ለውጥን ሰውን ከመንቀል ከመግደል ጋር አመሳስሎታል ለመሆኑ ስርነቀል ለውጥ ማለት ምን ማለት ነው
አንግዴ እኛ ደግሞ በመንወስደው ወሰድነው አቋም ዛሬ ሳይሆን ከአጣለስላሴ ዘመን ጀምሮ ስርነቀል ለውጥ ያስፈልጋል ብለናል ስርነቀል ለውጥ ለምን ነው ያስፈልገው ስራቱ የበሰበሰ ስራት ሲሆን ስራቱ ጸረ ህዝብ ሲሆን ስራቱ ደግሞ በጥገና የሚለወጥ ሳይሆን አማራጭ የለውም ስርነቀል ማለት ያለውን ስራት መደምሰስ ማለት ነው ያለውን ስራት መደምሰስ ማለት ሰውን እያሳደዱ መግደል ሀውልት ማፍረስ መጻፎችን ማቃጠል ቅርሳችንን ሁሉ እንትን ማለት ማውደም ማለት አይደለም ይሄ በጣም ዝም ብሎ ግልብ አመለካከት ነው የሚሆነው ፍርነቀል ለውጥ ማለት ፍርአቱን ማፍረስ ማለት ባጣል ሰደ ፊውዳል ፍርአት ነበር ምንድነው የተመንትን መሰረቱ ምንድነው ስለዚህ መሬት በባላባቶች በፊውዳሎች እጅ መግባቱ አርሶ አደሩ ጥሰኛ መሆኑ ጥሰኛ አልነበረም ይሉን መጣው አሁን ጉድ ነው ጥሰኛና ገባር መሆኑ መሬት ላራሹ ይሁን ባለቤት ይሁን የመሬቱ ራሱ የመሬቱ ባለቤት ይሁን ይሄ ዋናው ነበር ሁለተኛ ዴሞክራሲ አጣል ስላሴ ባጤነታቸው ሲሞ መለኮት ነው የሚባሉት የእግዚአብሔር የሰጠን ንጉስ ናቸው ተብሎ ነው የሚታመነው በዛ መሰረት እሳቸው ናቸው ሁሉ ነው የህጉ ምንጭ የስልጣኑ ምንጭ የገንዘቡ ምንጭ አጣል ስላሴ ናቸው እና ዴሞክራሲ አልነበረም ፓርላማውም የስሙላ ፓርላማ ነበር ከራሱ ደሞዝ ጭማሪ ውጪ ያወጣው ምግ ያለ አይመስለኝም ተጽፎ ይሰጣል ያጸድቃል ከዛው ላይ የተቀየረ ነገር የለም በደርግም በወያኔም የተቀየረ ነገር እንደሌለ ሁላችንም እናውቃለን ስለዚህ ስርነቀል ነው ስንል ህዝባዊ ዲሞክራሲ መኖራለም ህዝባዊ መንግስት ያለው ነው የታገል ነው ያን ጊዜ ጀምሮ ህዝባዊ መንግስት ማለት በዲሞክራሲ መሰረት እኩልነትና ዲሞክራሲን መሰረት አድርጎ የህዝብ ጭቆናን አስወግዶ የሚቋቋም መንግስት ማለት ይሄ እንደዚህ አይነት መንግስት ሁሉ ነገር ይፈታል ወይ መፍትሄ ይሰጣል የሚልም እንትን ግምት የለንም ግን ያን መጥፎ ስርዓት ያፈርሰዋል ማለት ወያኔ አሁን በዘረኝነት በብሔር ልዩነት ባምባገነን ላይ የተመሰረተ ህገ መንግስት የሚለው አለው አወቃቀሩ ሁሉ ዘረኝነትን ኢትዮጵያን የመከፋፈልን መንፈስ የሚያሳይ ነው የወያኔ ህገ መንግስት የሚተበቅና የሚሻሻል ሳይሆን መፍረስ መሰረዝ ያለበት ነው ህዝብ በራሱ ውሳኔ በራሱ ፍላጎት በራሱ ድምጽ የሚበጀው ህገ መንግስት ማምጣት አለበት ማለት መቅረጽ አለበት ማዝደቅ አለበት የወያኔ እንግዲህ ስርዓት ስንል ሁሉን ምናፈርሰዋለን ማለት በዘረኝነትና በልዩነት በክፍል ላይ የተመሰረተው ማለት እንጂ የታሪካችንን የቅርሳችንን የማንነታችን ነገሮች ሁሉ ማፍረስ ሰው መግደል ማለት አይደለም በፍርድ ሰው መገደል አለበትም እኛ በደርግ ጊዜ አውጥቶ ግድያ እኮ የጀመረው በሃፓ ላይ አይደለም አንድ ሁለት ሶስት የሃፓ አባላት ከስልሳ ሚኒስትሮች ጋር ባለስልጣኖች ጋር ተብሎ ቢገቡም አብዛኛውን የገደለው አጣይ ለስላሴ ጭምር የገደለው አለ ህግ ነው ህገ ወጥ ነው ለፍርድ አላቀረባቸው የሚያውቁትን እንኳን ለታሪክ አላስቀሩ በውድቅት አውጥቶ ነው የረሸናቸው ይሄ ህገ ወጥ ነው ብለናል ያንንም ብለናል አሁን የምንለው ነገር ነው እንዲህ አይነት አሰራር አይደለም እንዲህ አይነት ይሄ አይደለም ስርነቀል ማለት ነቅሎ ሁሉ ሰውን ሁሉ መጨረስ ማለት አይደለም ስርዓቱ ግን ማፍረስ ማለት ነው ምክንያቱም በዲሞክራሲያዊ መሰረት ላይ ነው የሚገነባው። ወያኔ ደግሞ በዘረኝነት ላይ ነው ሁሉ ህጎቹ፣ ህገ መንግስት የሚለው አስተዳደሩ መዋቅሩ ሁሉ በዛ ላይ ተመሰረተ ስለሆነ እሱ ማፍረስ ያስፈልጋናል። እሱ ይቀጥልልን የሚሉ ቆም ተቃዋሚዎች አሉ። አባዚበ አንቀጽ 39 ካልቀጠለልን፣ ክልል የሚለው ካልተጠበቀልን መለያየት አለብን፣ በቃ ፌደራሊዝም የሚለውን ያበላሸውን ግን ይቆይልን የሚሉ ኃይሎች አሉ። እነሱንም ተከራክረን ይሄ አዋጣም ይሄ ጎዳል ብለን ሐሳብ ልናስቀይራቸው ነው። ለሽግግርም ሂደት ያለው ቅድም ውይይቱም ያስፈልገው እዛ ላይ ነው። በኋላ ወደ መጥፎ እንዳያመራ ወደ መጥፎ ዝንባሌ እንዳያመራ ማለት ነው። ግን ያንን ለማስቀጠል አሁን ጠቅላይ ሚኒስትሩ እንደሚለው ህገ መንግስቱ መጠበቅ አለበት፣ እሱ ማስጠበቅ ነው። ኢህአዴግን ማስቀጠል ነው አድሶ የሚለው ካለ እንግዲህ እንትናችን የትግላችንን አላማና ውጤትና እንትኑን ትብሎታል ማለት ነው፣ ክዶታል፣ ሰርዞታል ማለት ነው። እና ትግል መቀጠል ያለብን ለዚህ ነው ትግላችን ይቀጥል የምንለው እኛ። እና ስር ነቀል ለውጥ ማለትም አክቸል ችሎና ለህዝብ የህዝብን ቀልብ ወደ ሌላ ለመውሰድ አድርጎ እንደው ሰው መግደል ምናምን አይደለም። ኢትዮጵያ ስር ነቀል ለውጥ አልተደረገም። አፄ ኃይለ ሥላሴ ወረዱ፣ በፊውዳሊዝም አንጻር የመሬት አዋጅ ወጣ፣ ግን መንግስት የህዝብን መሬት ይዞ መንግስት የተባለው የነሱ የመንግስት ገባር ነው ያደርገው። አርሶ አደሩ ነው፣ አርሶ አደሩ መብት አልሰጠው፣ መሬት ለራሱ በስራ ላይ አልዋለም፣ እኩልነት ደግሞ አልመጣም፣ አምባገንነት መጣ። ግን በህዝብ ስም ነው የአምባገንነት። በቃ ይሄ ለውጥ አይደለም፣ ስር ነቀል ለውጥ አልነበረም በደርግ ጊዜ። ስለዚህ ለስር ነቀል ለውጥ እንገና ታገልን። ማመጣ ወያኔ በመሃሉ መጣ። ወያኔ መጥቶ የዘረኝነትን የአምባገንነትን የኢፍትሃዊ መሆንን ህግን መጣስን ከህግ በላይ መሆንን ነገር አሳፈነ እንጂ አስቀጠለ እንጂ አልለወጠም፣ አላሻሻለም፣ አዲስ ስርዓት አላመጣም። የመጣው ዘረኛ ስርዓት ነው ያመጣው። እሱም ደግሞ እንቃወመውና ዴሞክራሲ የሚጻረር ስርዓት ስለሆነ እሱንም ታግለነዋል። አሁንም ትግላችን የሚቀጥለው አንድ ግለሰብ ስልጣን ለማምጣት አጨጭበን ስልጣን ልናወጣ ወይም ኢህአዴግና ወያኔን አዲስ ጭምብል አድርጎ ለማስቀጠል አይደለም። እንደሱ ከሆነ ስር ነቀል ለውጥ የለም። ስር ነቀል ለውጥ የምለው ወያኔን ከነ ስርዓቱ ከነ ግሳንግሱ የሚያስወግድ እና ኢትዮጵያዊነትን ኢትዮጵያን የሚገነባ ስርዓት የሚጠቅም ለህዝባችን ለአብዛኛው የሚጠቅም ስርዓት መኖር አለበት ነው። ይሄ ነው መንፈሳችን፣ ይሄ ነው እኛ አቋማችን፣ ይሄ ነው አቋማችን። አሁን የምንቀይርበት ምክንያት ስላላገኘ ስር ነቀል ለውጥ ያስፈልጋልና ጠቅላይ ሚኒስትሩ አልገባውም ነው የምለው። ስለ ስር ነቀል ለውጥም አልገባውም። ብዙ ጥራዝ ነጠቅ በሆኑ ንግግሮችና የሰው ቀልብ ሊስቡ በሚችሉ አነጋገሮችና ጭብጨባ ሊያመጡ በሚችሉ አነጋገሮች መሰረት ፖለቲካ አይካሄድም። ነገሮችን ጠለቅ ብሎ ማወቅ ማጥናት፣ እኛ ያደረግነው ምርጫ የፖለቲካ ምርጫ በጥናት ላይ ያልተመሰረተ ሌለው ሞከረ ምን ማለት ነው? እኛ አጥንተን አውቀን ነው የመረጥነው። መረጣችሁ ስህተት ነው መንገዱ ስላል፣ አይ አንተም የመረጥከው መንገዱ ስህተት ነው ልንለው እንችላለን፣ አንችለው እንችላለን። ግን ሳጠሩ ዝም ብሎ ዘዋሉበት ማለት ይሄ ዝም ብሎ ማጥላላት ዘመቻ ከመሆን አያልፍም። ስለዚህ ስር ነቀል ለውጥ አሁንም ያስፈልጋል። ወያኔን ከስሩ ነቅሎ መጣል ያስፈልጋል ከነስርዓቱ። ይሄ ማለት እያንዳንዱን በወያኔ መንግስት ያለው ሰው ሁሉ መጨረስ ነው ማለት አይደለም። እንደዚህም ብሎ መገመት መረዳት ደግሞ ስህተት ነው፣ አላዋቂነት ነው የሚያሳየው። ስለዚህ እኛ ስር ነቀል ለውጥ ያስፈልጋል እንላለን።
ውድ ተመልካቾቻችን ከአፍታ ቆይታ በኋላ እንመለሳለን። ውድ የፍኖተ ርዕይና የፍኖተ ዴሞክራሲ ፕሮግራም ተከታታዮች ልሳናችንን በገንዘብ መርዳት የምትፈልጉ ዌብሳይታችን ላይ www.fnote.org finote.org በመግባት እና ዶኔት የምትለውን ማመልከቻ በመጠቀም የምትችሉትን እንድትረዱና ፕሮግራሞቻችን ይበልጥ ይሰቡ ዘንድ በነጻነትና የሚዛናዊ መረጃ እጦት በሚሰቃየው ኢትዮጵያዊ ሁሉ ስም እንድትተባበሩን እንጠይቃለን። ፍኖተ ርእይ እና ፍኖተ ዴሞክራሲ ሬዲዮ የኢህአፓ ልሳን። ህዝበኝነት ምንድን ነው? ከአዲሱ ሹመስ ጋር ምን ያገናኛቸዋል?
እኛ እንግዲህ እኛ ስለ ግለሰቡ ያለን ወይም ስለ ግለሰቦቹ ያለን መለካከት ግሬ ቀደም ብለን እንዳልነው መጠርጠር ሲያንስ ነው ብለናል። ምክንያቱም 28 አመት በወያኔ ጉያዬ ነበሩ ናቸው። እና እኛ ከህባብ እንቁላ ድርገብ ይወጣል የሚለው ላይ አናምንም። ብዙ አንዳንዶች ይቻላል ከውስጡ የሚወጡ ይኖራሉ፣ ከመጥፎ ስርዓትም ለውጥ አምጪ ሰዎች ሊመጡ ይችላሉ ይላል። እዛ ክርክር መግባትም አንፈልግም። እኛ አማኝ አይደለንም በእንዲህ አይነት አነጋገር ስንጀምር። ስለዚህ መጠርጠር ሲያንስ ነው ያልነው ለዚህ ነው። እንጠረጥራለን፣ ግን ህዝበኝነት ነው የምለው። እኛ ህዝበኝነት አዋጣም። ህዝበኝነት ምንድነው? ሊስብ ይችላል፣ የሰውን ቀልብ ሊስብ ይችላል። ለምሳሌ ኢትዮጵያዊ ኢትዮጵያ ኢትዮጵያ ስላለ አዲሱ ሹም ወይም ጠቅላይ ሚኒስትሩ ብዙ ሰው ይህንን ሰምቶ ስላልነበረ፣ ከዚህ በፊት ስላልሰማ ይህንን ብዙ ሰው በጣም ደስ ብሎታል። ምክንያቱም እነዛ ኢትዮጵያን እንኳን ስሟን መጥራት የማይፈልጉ ጉዶች ስለነበሩ ወያኔዎቹ አሁንም ናቸው። ያን ጊዜ ይሄንን ሲል ሰው ሀሀ ይላል። ግን አሁን በምሳሌ ኢትዮጵያዊነትን የሚያጠናክር ስራ እየሰራ ነው ወይ? አይደለም። ተጨባጭ እንደውም ልዩነትንና ክፍፍልን የሚያጠናክር ህዝብን ደግሞ የሚያሰጋ እና የሚያሳስብ ስራ እየሰራ ነው። ጠቅላይ ሚኒስቴሩንም አገኘ ነው የሚሉት ሰዎች ቅን ናቸው። ለዚህ አዳዲሶቹ ሹሞች አዳዲስ ልበላቸውና ቅን ሰዎች ናቸው ያምኑበታል በሚሉት ይላሉ። እሱ አይደለም ዋናው። ለኛ ቅንነት አይደለም፣ እኛ የግለሰብ ስሜትና መንፈሱን ዝም ብሎ እንትኑን አይደለም ሊያምን ይችላል በሚለው እሱን እንኳን ነው። ግን ስራው ምንድን ነው? ነው ወኛ ነው። ምን አይነት ተቋሞች አሉ? የሚወሰዱት እርምጃዎች ምንድን ናቸው ነው እንጂ በድርጅትማ በራሱ እምነት ግለሰብ በራሱ እምነት እኮ በጣም ጥሩ ጥሩ እምነቶች ሊኖሩ ይችላሉ፣ ግምቶችም ሊኖሩት ይችላሉ። ሰው ጥሩ እየሰራን ነው፣ ህዝብን እየጠቀምን ነው፣ ህዝብ እየወደደንም ነው፣ አጨብጭቦልናል፣ ወዶናል፣ ሀይ ሀይ ብሎናል ብለን ሌላ ቦታ መሄድ እንችላለን። ይሄ ግን ሁሉ መሰረት የለው። መሰረት ያለው ነገር በተጨባጭ ምን እየተሰራ ነው፣ ምን አቋም እየተወሰደ ነው፣ ለሀገራችን ለግንባታዋ ለዴሞክራሲዋ የሚጠቅም ምን እርምጃ እየተወሰደ ያን እርምጃ ይሄ ግለሰብ እየወሰደ ነው ወይም ቡድኖቹ እየወሰዱ ናቸው እንላለን እንጂ እኛ እኮ ከዚህ መለስም ሲደነቅ እናውቃለን። መንግስቱንም የሚያደንቁ ብዙ ነበሩ። ግን እነዛ ሰዎች ስራቸው የአምባገነን ስራ ነው። ወደ አምባገነንነት የሚወስዳቸውን ስራ ነው የሚሰሩት። እኔ እንዲያረጋለሁ እንዲያረጋለሁ እንዲያረጋለሁ። ማን ነው አንድ ሰውን ግለሰብ ወሳኝ ያደረገው? እኛ እኮ ይሄ ይቁም ነው ያለው። የግለሰብና የአንድ ቡድን ወሳኝነት ይቁም። እስቲ ህዝብ ድምጽ ይኖረውና መጀመሪያ ህዝብ ለራሱ የሚበጀውን ህገ መንግስት ያርቅቅ፣ ለራሱ የሚበጀውን ፍትሃዊ ስርዓት እንዲመሰረት ያድርግ። ከዛ በኋላ ውድድር ሲመጣ ምርጫ ሊገቡ የሚፈልጉ ሰዎች ሲወዳደሩ ያኔ ተነስቶ እኔ እንዲህ ችሎታ አለኝ ዶክተር ነኝ ማራቆ ነገር የለም ሁሉ ብሎ ህዝብን ማግባባትና የህዝብ ድምጽ ለማግኘት መሞከር ይቻላል። ግን እኛ በእንዲህ አይነት ዲስኩሮች ላይ ተመስርተን ግምት አንሰጥም። ህዝበኝነት ወደ አምባገነንነት ይመራል። በታሪካችን ቀርቶ በዓለም ታሪክም ስናየው ሁሉ አምባገነኖች ህዝበኛ ነበሩ። ለህዝብ እንቆማለን ብለው ህዝብን የህዝብን ቀልብ ስበው ህዝብ እንዲደግፋቸው አድርጎ በኋላ እንትናቸውን አስረግጠው ውጭ ያሉ ናቸው። ምክንያቱም ህዝብ የወሳኝነትን መብቱን አሳልፎ ይሰጣቸዋል። አመኔታ በግለሰብ ላይ ያደርጋል። ያ ግለሰብ ቀስ እያለ ስልጣኑን ሲያከማች እንዴት እንደሚቀየር ግዴ መንግስቱ እንዴት ነው ሄደው የመንግስቱን አካሄድ መጠየቅ ነው። ስለ መንግስቱ የራሱ ጓደኞች የጻፉት መጽሐፍ ያኔ ማንበብ ነው። የሚፈሩት ሰው እንደሆነ በመሀላቸው ብቅ ብሎ የሚፈሩት ሰው ሆኖ ያን ሁሉ ጓደኞቹንም ህዝብንም የጨረሰ ሰው ሆነ። መለስ ዜናዊ ማመጣጡ እንደዚህ ነው። ቀስ እያለ መጥቶ በወያኔ የበላይነትን ያዘ። ቅልጥ ያለ አምባገነን የሆነው እና ህዝበኝነት አይደለም። ህዝበኝነት አይጠቅምም። እንደውም ህዝበኝነት ሲመጣ ሄደው እንዲህ አይነት ልፋፋ የሚያረጉ ሰዎች ሲመጡ መጠራጠር ይከፈልጋል። ምንድነው አላማቸው? ምንድነው አላማ ሲባል ጠቅላይ ሚኒስትሩ ህገ መንግስቱን ማስከበር ኢህአዴግን ማስቀጠል እና ለምርጫ መሄድ ይላል። ምን ማለት ነው? ወያኔ መቀጠል ማለት አለ ወያኔ። ወያኔ ከሄዱ ነው ወያኔዎች እኮ አሉ። ይጥም ማለት ነው ሄደው መቀሌ ተሸሽገዋል ምናምን እንደዛ ተወሬም አለማውራት ነው የሚሻለው። ቁጭ ብለዋል አገራችን ላይ ተቀምጧል። ያን ሁሉ ቢሊዮን ብር ይዘዋል። ያን ሁሉ ትጥቅ ይዘዋል። ያን ሁሉ ወታደር ይዘዋል። የትም አልሄዱም። ይሄን ይልቅ በደንብ አምኖ ተገንዝቦ ምን ማድረግ ይቻላል? አሁን ቅልበሳ ሊያርጉብን ነው ይያሉ ከመሯሯጥና ከመጮህ ለቅልበሳውን ማገድ የሚቻለው ህዝብ ስለሆነ ህዝባዊ መሰረት እንዴት ነው የሚገኘው? ህዝባዊ መሰረት እንገንባ። ህዝቡ ተሳታፊ እንዲሆን ጥቂቶች በዙሪያ እንደወፍ ስለተንጫጩ መሰረት አለ ማለት አይደለም። ለገጥየ ሲተኮስ ማን ነው ከጎን የሚቆመው? ህዝብ ማጣራት ያስፈልጋል። ህዝብ እንዲሆን ከተፈለገ በአጉል ተስፋ አይደለም መሰረት ያስፈልጋል። ህዝብ ደግሞ ጥያቄው ሲመለስለት ፍትህ ሲያገኝ ሲያይ ተስፋ ያደርጋል። በደንብ ተስፋ ያደርጋል። እና አሁን አንድ ሰው እኮ ለመገመት ዙሪያው ያሉትን ሰዎችና ጓደኞቹን ማየት ይበቃል። ማን ናቸው የሚሰበሰቡት ያሉት ሰዎች? ጠቅላይ ሚኒስትሩ የሚሰበስባቸው እነማን ነው እንበል እስቲ? ከነዛ ውስጥ የህዝብ ሰው እነማን ናቸው እንበል? የሁለት የሶስት የአራት ሰው ቡድን ሁሉ ሰብስቧል። እነ መንግስቱን ሊያግባባ ይሞክራል። መንግስቱ ኃይለ ማርያም አግባባት ማለት የኢትዮጵያን ህዝብ ደም መርገጥ ማለት ነው። በጣም መጥፎ እንትን መጥፎ እይታ ነው። ለሻቢያ አሳገሩን ከፍቶ መስጠት አሁን ጊዜው ነው? ተገቢ ነው? ማን ነው የሚጠቀመው ከዚህ? ከአረቦችና አሜሪካ ከሚደግፈው እርምጃ ስንል ህዝብ ነው ወይ? ሰላም ጥሩ ነው።
ይቅርታ መባባል ኢትዮጵያዊ ባህል አይደለም እንዴ?
ይቅርታ እኮ ያጠፋው ሰው አጥፍቻለሁ ማሩኝ ሲል በሀገራችን ባህል ቀሳውስትም የሃይማኖት መሪዎችም ሼኮችም የሀገር ሽማግሌዎችም ሆነው ሰው እኮ በደም የተጣላ ሰው ሁሉ ያስታርቃሉ። እኛ ራሳችን በምንታገባቸው ቦታዎች የደም የነበሩትን ችግሮች በዚህ አይነት መንገድ ለመፍታትና ሰውን ለማስታረቅ ሞክረናል። እኛም ከጓዶቻችን ገዳዮች ጋርም እኮ ታርቀናል። ግን በምን ምክንያት ነው? ለምሳሌ ወይ የኢትዮጵያ ጥቅምን በጣም ለዛ ጥቅም አብረን መታገል አለብን ባልን ጊዜ፣ ደርግ ላይ አብረን ታገል ባልን ጊዜ ጠርተን ከገዳዮቻችን ከነበሩ ቡድኖች ጋር ተነጋግረን ደርግ ላይ አተኩረን እንታገል በሚል ተስማምተናል፣ ህብረት ፈጥረናል። ይሄ አንድ ምክንያት ነው። ሁለተኛ ደግሞ ይቅርታ ከጠየቀ ሰው አጥፍቻለሁ ንስሐ ገብቻለሁ ካለ ደግሞ ጥሩ ነው። እንግዲህ እዛ ላይ ሰው መክሮ አይ ንስሐ ገብቷል ያው ድንጋይ ተሸክሞ ለምን ሆናል እና ምሕረት እናድርግለት ብሎ ህዝብ ቢስማማና ህዝብ ሊወስን ይችላል። አንድ ግለሰብ አይደለም የሚወስነው። መንግስቱ ኃይለማርያም እንኳን አጠፋው ሊል በጻፋቸው መጽሐፍ ሳይቀር እኔ አንድ ነገር አደረኩት የለም ያጠፋሁት የለም ነው የሚለው። ሌሎቹም ደርግ መኮንኖች አሁን አዲስ አበባ የሚርመሰመሱትም ይህንን ነው ያሉት። እኛ ጠፋን የለም ማንንም ይቅርታ አንጠይቅም። ለምን ነው ይቅርታ ጠይቁም እንባለው ነው ያሉት። ወንጀለኞቹ በሞላ በወያኔ ወንጀለኞቹም ሳይቀር ለምን ነው ምሕረት የሚደረግላቸው ለነሱ? መጀመሪያ ማመን አለባቸው። መጀመሪያ አጥፍተናል ማለት አለባቸው። ይሄ እንኳን አልተደረገም። መንግስቱን እንግዲህ መንግስቱ ምሕረት ማድረግ እና ይቅርታ ማድረግ ሊጠቅም ይችላል። ኢሰፓዎች መንግስቱንም አሁን የሚያደንቁ ሰዎችን ለበሳል። ግን ያን ሁሉ ወገን ያጣው ቤተሰብና ያጣው ህዝብ ደግሞ ብዛት አለው። እሱ ደግሞ እንትን ይፈልግ ፍትህን ይጠይቃል። የሰው ደም ይጮሃል። የንጹሃን ደም ፈሷል። እነዚህ ሁሉ ተድበስብሶ ገዳዮቻቸው እዛ ገብተው እንዲርመሰመሱ ይፈቀዳል? የመንግስቱ ሰለባ የሆኑት እኮ ኑ ንጉ ሀገራችሁ ግቡ አልተባሉም? በግልጥ አልተባሉም? ይህም አልሆነም እኮ ያልሆነ ነገር አለ። ስለዚህ የሚጎድለው ነገር አለ። ይቅርታ በሃይማኖት ምናምን ሃይማኖትና ፖለቲካን ባይደባልቁብን ጥሩ ነው። መደባለቅ የለበትም። ሃይማኖት በዚህ በኩል ነው፣ ፖለቲካ በዚህ በኩል ሁለቱ ይደባለቀና በሃይማኖት ይቅርታ እናረጋለን እንዴ ብለን እንግዲህ አሁን ወያኔ እንደው አትፋረዱት አስፈልጉት የሰረቀውን ማምጣት ብሎ ሲመጣል ተቀጥሎ እህታ እንቀበልም ያን ሁሉ ሰው ያሰቃዩ ያን ሁሉ ሰው ፈጁ አንድ በብሔረሰብ ደረጃ ብሔረሰብ ጠልተው ሊያጠፉ ያፈናቀሩ የሞከሩና ስንት ወንጀል የፈጸሙትን ይቀርብላናቸዋል እንግዲህ ባዩማን ነው ትልቀስም አይደለም ተክላይ ምስቴሩ ነው ምን አገባውስ እኛ እኮ እሱን ምህረት ማድረግ አለብን ይቅርታ ለሱ ማድረግ አለብን ምክንያቱም የአውሬ ቡድን አመራር ሆኖ 28 አመት የቆየ ሰው ነው ንስሐ ገባ ካለ ህዝብ ካመነበት ደግሞ እውነትም ሀቅ ነው ይሄ ሰው ለደግ እየቆመ ነው ደግ እያሰበ ነው ተጸጽቷል ካለ ምህረት ያደርግለታል ለሱም ማለት ነው እሱ ምህረት ሲያጭ ሊሆን አይችልም ህዝብ ነው ምህረት የሚሰጥ እሱ ደግሞ ወንጀል ሲታመን ፍትህ ሲሰፍን ነው እንጂ ወደ ፈናው እርቅና ይቅርታ ይሄ ደግሞ ሃይማኖት ይፈቅደዋል የማን ሃይማኖት እንን መጠየቅ እንችላለን
አዲሱ ሹም በርዕዮተ ዓለም ደረጃ ካፒታሊዝምን የሚደግፈው ከአሜሪካን ጋር ባለው ግንኙነት ነው ይባላል ኢህአፓ ደግሞ ሶሻል ዴሞክራሲ ይላል በዚህ ላይ ምን ይላሉ
እኛ በርዕዮተ ዓለም ደረጃ ማንኛውም የፈለገው ርዕዮተ ዓለም መያዝ ይችላል ማንኛውም ድርጅት ማንኛውም ፓርቲ ማንኛውም ግለሰብ አቋሙ የየራሱ ነው እንግዲህ የትኛው አቋም ይሻለኛል የሚለውን ለህዝብ አቅርበው በሶሻል በኢኮኖሚ በዲሞክራሲ ጥያቄ በመብት ጥያቄ በዚህ እኔ እንዲያደርጋለሁ ሲ ያን ህዝብ አይሄኛው ወጣኛል ብሎ ይመርጣል እንጂ ካፒታሊዝም የሚለውን ሶበላ ስርዓት ነው ምንለውኛ እሱን ስርዓት ግለሰቡ ሊጭንብን አይችልም ጠቅላይ ሚኒስቴሩ በእምነቱ የካፒታሊዝም ስርዓት ያዋጣኛል ሊሻል ስርዓቱም አፍቅሮ አሜሪካ ያለው ግለሰብ እንደመሆኑ መጠን የአሜሪካኖቹን ስርዓትና የአሜሪካኖቹን ምርጫ ሊወስድ ይችላል እሱ መብቱ ነው መብቱን አንጋፋም ግን እኛ ላይ ሊጭነው አይችልም እኛ ህዝባችን ነው የመርጠው ምን አይነት የኢኮኖሚ ስርዓት ይኖረን የሚለው ላይ ህዝባችን ነው የመርጠው እኛ ለምሳሌ ህብረተሰባዊ ዴሞክራሲ ስንል ሰፊውን ህዝብ ሰርቶ አደሩን ህዝብ የሚጠቅም ዴሞክራሲ እንጂ ለጥቂት ከበርቴዎች የሚጠቅም ስርዓት አንፈልግም ነው ምንለው ይሄኛ አቋም ነው ህዝብ ግን አያስፈልግም ይሄ የኛ የምርጫ ለምሳሌ እንደ ስዊድን እንደ ፈረንሳይ እና ዴንማርክ እና አይነት አገሮች ያላቸውን ሳይሆን እንደ አሜሪካ ያለውን ነው ንጥር ያለ ጨካኝና የሰባዊ የሆነ ደግሞ ካፒታል ስርዓት ነው የምንፈልገው ካለ ይመርጣል ህዝቡ እኛ በዚህ ላይ እሱም አይጫንብን ትችትም አያርግ ትችትም የማድረግ መብት የለውም ምርጫ ላይ ውድድር ላይ ከገባንና እዛ ላይ የኛ ፓርቲ ይሄን ያረጋል የኦሮሞ ዴሞክራሲያዊ ፓርቲ እንዳለው አሁን ይሄን ነው የምንመርጠው እኛ እነሱ ግን ይሄን ይመርጣሉና ይሄ ይጎዳቸዋል ይለን ብሎ ሊታገለን ይችላል እኛም እንደዚሁ በአንጥሩ ከዛ በዚህ አይነት ሂደት ከገባን ልንቃወም ይችላል ግን ይሄን ስርዓት ነው እኛ የታገለው ለምሳሌ አሁን ልማታዊ እድገት ያለው መለስ ካፒታሊዝም አይደለም እሱ ከምርጫው ከርዕዮተ ዓለም ምርጫው ጋር የተያያዘ እንትን ነው ግን እሱም ወደ ካፒታሊዝም ሊያመራ ነበር ብሎ ማለቱ ዝም ብሎ ነው ስህተት ነው አልገባውም ማለት ነው ያለቀው ምርጫ ምን እንደነበር እና በርዕዮተ ዓለም እዛውስ ባይገቡ ደስ ይለናል ያ ምን ያረግነው ምርጫ በራሳችን አስበንበት አንበን አውቀን ነው እሱ እንደሚለው ዝም ብለን ነው ምንድነው ያለው የርዕዮተ ዓለም ቫክም ገዋ ስለተፈጠረ ምን ማለት ነው ራሱ ቃሉ ራሱ ትርጉም የለው እንኳን ሀቅ ሊሆን እና መምረጥ ይችላል ፈልገው እሱ ለራሱ ነው ለራሱና ለድርጅቱ ህዝብ የኢትዮጵያ ህዝብ ግን እሱ ሊመርጥለት አይችልም የኢትዮጵያ ህዝብ የሚመርጠው ሁሉ ሰምቶ ነው ልዩ ልዩ አስተያየቶች ሰምቶ አልፈልግ እንዴ የንጉሳዊ ስርዓት ቢልስ የኢትዮጵያ ህዝብ አብዛኛው የአጤ ስርዓት ይመለስልን ሊል ይችላል መቀበል አለበት የለም የለም እኔ ነኝ ማውቅልህ እኔ ነኝ ማዝልህ ይው አይችልም እኛ አንፈልግም የአጤ ስርዓት ግን የኢትዮጵያ ህዝብ እንፈልጋለን ካለ ምን አለ አቅማችን ማቅረብና መቃወም ነው እንጂ ከዛ በላይ ህዝብ ነው የሚወስነው ሄድ ማክበር ያስፈልጋልና ካፒታሊዝም ነው ምናምን ማለት እና ጸረ ሌሎችን አስተሳሰቦችን አመለካከቶች ጸረ የሆነ ንግግር ማሰማት ዴሞክራሲያዊም አይደለም፣ ማወቅም አይደለም፣ ትክክልም አይደለም።
ብዙ የአውሮፓ አገራት ሶሻል ዴሞክራሲን ይደግፋሉ። ይህ አስተሳሰብ ለህዝባችን ምን ፋይዳ አለው ይላሉ?
ነው እኛ ስንመሰረት የነበረን አቋም ግራከን አቋም ነው። ሶሻሊዝም ነው የምንለው የነበረው በጊዜው በነበረው እንትን ማርክሳዊ ሌኒናዊ አቋም ነው የሚባለው ነው የያዝ ነው። ምክንያቱም ለለውጥ እና ለሰፊ ህዝብ የሚሆን አስተሳሰብና አመለካከትና ፕሮግራም መርሃ ግብር ከዛ ጋር የተያዘ ነበር በጊዜው። እና ፕሮግራማችንኛ ደግሞ ለምሳሌ አንድ ግንባር ቀደም ፓርቲ ግን መድበለ ፓርቲ እንዳለ ሆኖ መድበለ ፓርቲ ለምሳሌ ጸረ ፊውዳልና ጸረ ኢምፔሪያሊስት የሆኑ ፓርቲዎች የሚልም ማገጃ ነበረው መጀመሪያ ላይ። እኔ ግን በኋላ ትክክል አይደለም ሁሉም ፓርቲዎች መብት ሊሆኑ አስቸጋሪ ስል በሁለተኛ ጉባኤ ጀምሮ አቋማችንን አሻሽለን ቀይረን መድበለ ፓርቲ ስርዓት ማለት አጼ የሚመለሱልኝ የሚለው የአጼው ስርዓት አይነት ፈልጋለሁ የሚለው ሆነ ሌላው ሊቋቋም እንደሚችል እንግዲህ የተቀበልንበትና ያመንበት ነው። ህብረተሰብ ዴሞክራሲ ሶሻል ዴሞክራሲ ስንል ደግሞ ይሄ ሰፊ ነው የሚሆነው። የሶሻሊስት ሀገሮች በተግባር ሲታዩ ወደ አምባገነንነት ያመሩ ነበሩ። ተግባሩ ቲዮሪው ሌላ ሆኖ በሶቪየት ህብረትም በቻይናም በኮሪያም በምስራቅ አውሮፓም የታየው ግን ወደ አምባገነንነት ያመራና የሰርቶ አደሩን ህዝብ ራሱ መብት የሚጻረርና የሚረግጥ ሆኖ ነው የተገኘው። ስለዚህ ህብረተሰባዊ ዴሞክራሲ ስንል ግን ሰፋ ያለ በመድበለ ፓርቲን የተቀበለ የግለሰብ ነጻነቶችን ያከበረ በኢኮኖሚው ደግሞ ቅይጥ ኢኮኖሚ የሚኖረው ተሳትፎ የመንግስት ተሳትፎ የህዝብ ተሳትፎና የካፒታሊስቶች ደግሞ የባለሀብቶች ደግሞ ተቀይጠው እነሱ ለህዝብ ለአብዛኛው ህዝብ የሚጠቅም ደረጃ የሚሄዱበት ህዝብን የሚጠቅም ስርዓተ ኢኮኖሚ እንዲኖር እንፈልጋለን። እኛ 10 ሚሊዮነሮች ወይም ሚሊዮን ያላቸው ማፍራት አይደለም፣ ድህነትን መቀነስ ስንችል ደግሞ ማጥፋትና አብዛኛው ህዝብ ኑሮው የሚሻሻልበት ኑሮው ከፍ የሚልበት ገቢው ከፍ የሚልበት እና የተደላደለ ኑሮ የሚኖርበት ስርዓት ነው የምንፈልገው እንጂ 100 ግለሰቦች አሁን በሌሎች እና አሜሪካ እንደሚታየው ጥቂት ግለሰቦች የዓለምን ሀብት የሀገራቸውን ሀብቶች አገር የዓለምን ሀብት የሚይዙበት ስርዓት አንፈልግም። ስለዚህ እዚህ ላይ እኛ የተለየ አስተሳሰብ አለን። ምስረታችንም ህዝባዊ ስለሆነ አቋማችንም ከመጀመሪያው ህዝባዊ ስለሆነ አሁንም ቢሆን በህዝባዊ አቋም ላይና ሰርቶ አደሩ ህዝብ በሚጠቅም ፖለቲካ ላይ ነው ዝንባሌያችን። ለጥቂቶች አይደለም የምንታገለው እንጂ ለብዙሃኑ ነው።
አዲሱ ሹም መኢሶንና ኢሃፓ ኮሙኒዝም እና ሶሻሊዝምን ሳይረዱ ችግር አተረፉልን አሉ። በሌላ በኩል ደግሞ ወያኔ ኮሙኒዝምን ያራምድ ነበር በዚህ ላይ የሚሉት አለ።
ወላ ጠቅላይ ሚኒስትሩ ታሪክ አውቅም፣ አንደኛ ታሪክ አውቅም፣ ንግግር ይወዳል። ታሪክን ያላገነዘበ ንግግር ደግሞ ያስገምታል እንጂ ምንም አቅነት የለው፣ ግን ያስገምታል በሰው በሚያውቀው ሰው ዘንድ ይህ ምን ነው እንደዚህ የሚያሰኝ ነው እንጂ ምስጋናና ጭብጨባን የሚያስገኝ አይደለም። ግን ሊጨበጨብለት ይችላል፣ ሊጨበጨብለት ይሆናል። ቸናሸ ምናምን ሲለን የነበረው ግን ስህተት ነው። እኛ ያደረግነው የርዕዮተ ዓለም ምርጫ መጀመሪያ በጥናት ላይ የተመሰረተ ነው። በሀገራችን ሁኔታ ላይ ምን አይነት መፍትሄ በሚለው የተመሰረተ ነው። በዛ ጊዜ የነበሩት ምሁሮች አጥንተው የወሰዷቸውና የያዟቸው አቋሞች አሉ። እንዲሁ በግል ዝም ብሎ አይደለም የተያዘው አቋም። እሱ ከመሰለው ተሳስቷል፣ አያውቅም። ደግሞ እንደዚህ ብሎ ኮሚኒስት አመጡ ካለ በምን አይነት ድርጅት ውስጥ ነበር ያደገው የሰራው? ተኮትኩቶ ያደገው የት ነው? ወያኔ ጉያ ስራ አይደለም? ወያኔ ጋር ወያኔ ስራ አይደለም? ወያኔ ከሶሻሊዝም የከፋ ጨቋኝ ሶሻሊዝም የአልባኒያን ሶሻሊዝም እንቀበላለን እናመልካለን ያለ ድርጅት ውስጥ እኮ ነው እሱ ያገለገለው። ስለዚህ ራሱን ነው የሚቃረረው፣ ራሱን ነው የሚሰድበው እንጂ እኛን አይደለም። የተሳሳተ ነገር ነው እና መዋሸት ነው። በቀጥታ ነጋገር ይዋሻል።
ሹሙ ይህን የሚናገረው ህዝብ አያነብም አያውቅም ከሚል ይሆን?
እኔ ይመስለኛል ህዝብን በመናቅና ባለማወቅ ብሎ መገመት ነው። አያውቅም ምንም ነገር፣ ታሪክንም አያገናዝብም እና ብቻ አሳምሬ ቃላት አሳምሬ ከተናገርኩ ሰው ይቀበለኛል ማለት ይመስለኛል። ወይም አማካሪዎቹ ደግሞ እንደዚህ ብትል እንደዚህ ብትመለስ እንዲህ አይነት ጥያቄ መጣ እንዲመልስላቸው ብለው የሰጡት ይመስለኛል። የሚያውቀውም አንዳንዱ የሚያውቁ አይመስለኝም። በእርግጥ ቅራኔውን ደግሞ የሚናገረው ነገር ቅራኔ ማወቅ አለበት፣ ቻል አልመቻል አለበት። ወያኔን እሱ በወያኔ ስር አገልግሏል፣ የወያኔ አመራር አካል ነበረ፣ በአሜሪካኖቹም ሰልጥኗል። መቀሌ ወስዶ ደግሞ ደብረ ጽዮን መለስን እንዲያደንቅ ትግራይ ህዝብ ነው የተሰዋው፣ ትግራውያን ብቻ ናቸው ለሀገራቸው የተሰዉ ብሎ ያልሆነ ነገር እንዲናገር ብሎ አድርገውታል። ግማሹ ባለማወቅ ነው፣ ግማሹ ደግሞ ያው በነበረው አቋምና ባለው አቋም መቀጠል ነው። የተለየ ነገር የለም። ህዝብ ግን አያውቅም ብሎ መናገር ጥሩ አይደለም። እኛም ደግሞ ለዚህ ነገሮች ምስክር የሆንን ሰዎች አለን፣ በህይወት አልሞትንም። እነሱ እንደነሱ መድረክ ተሰጥቶን በሁሉ ቦታ የመናገር የመስበክ መድረክ ሊከለክሉ ቢሞክሩም አሁንም ባለን አቅም ሀቁ ይሄ ነው ብለን እናስረዳለን። ሀቁ ይሄ ነው ብለን ስናስረዳ ብዙዎች አሉ አሁን የሚቀየሙ። ሳዳ ሆነ የተናገርኩት ሁሉ ጠቅላይ ሚኒስትሩን አጠቃው ሰደበው ሚሉ እንዳሉ አውቃለሁ። ግን እኛ ይሄን ብለን አፋችንን አንዘጋም። ሀቁ እንናገራለን። የሚሰማን ይሰማናል፣ አልቀበልም ይሉ ደግሞ አይቀበልም፣ መብቱ ነው። እኛ ደግሞ የመናገር መብት አለ። የመናገር መብታችንን አይገድቡን፣ አንቀበልም። ይሄን ለዚህ ነው የታገልነው ከመጀመሪያ፣ ነጻነት ዴሞክራሲ ብለን የታገልነው። የማንንም እዝና የማንንም ቁጣ እኛ ልናስተናግድ በጫማ ስር ወድቀን ጫማ ልንስም በፍጹም በእኛ ባህል የለንም፣ በእኛ ባህላችን አይፈቅድልንም። ስለዚህ የምንናገረው ለህዝብ ነው የቆምነው ስለምል ለህዝብ ይሄ ነው የሚበጀው ነው። የኢትዮጵያ ህዝብ ደግፎታል። ማን በየት ቆጠሩት? ህዝብ ኢትዮጵያ 100 ሚሊዮን በላይ አይደል? ቆጥረውታል፣ አማክረውታል፣ ጠይቀውታል። የለም እግዚአብሔር የመረጠልን ነው። እንግዲህ አሁን ወደ ሃይማኖት አንቶ ከእግዚአብሔር ሊያከራክሩ ነው። ይሄ ደግሞ ጥሩ አይደለም። ምክንያቱም እኛ እዚህ ፊት ለፊታቸው መልስ እንሰጣቸዋለን፣ እግዚአብሔር የሚሰጣቸው መልስ የለም። ወይም ይሄን አድርጎ ያላቸው ነገርም አልሰማንም። ራዕይ ይታየናል የሚሉ ሰዎች ሁሉ በሱ ዙሪያ መሰብሰባቸው እኮ ራሱ የሚያጠያይቅ ነው። ወንጀለኞች እንደነ ታምራት ላይኔ አይነት ለፍርድ መቅረብ ያለባቸው አማራው ህዝብ ላይ ኦጋዴን ምን ሄዶ የቀሰቀሰ ለስንት ወንጀል ተጠያቂ የሆነ ሰው መጥቶ ዋና ሰባኪና ቡራኬ ሰጪ ሲደረግ ራሱ እኛ ጥያቄ አለን። ምንድን ነው የሚሰራ ያለው? ለምን ፍርድ ቤት አይቀርብም? የሰውዬ የሞቱት አማራዎች ደም እኮ በእጁ አለ እንላለን። እነሱ ናቸው ታዲያ እንግዲህ ራዕይ አይተናል፣ እሱም ችግር ታለኝ ይላል፣ እነሱም ራዕይ አይተዋል። እኛ በፖለቲካ መስክ እዚሁ በመሬት ላይ ባለን መከራከር ነው የምፈልገው። እነሱ ሰማይ ላይ ይወጡና ሌላ ማጠየቂያና ሌላ ምስክር ሊያመጡልን ይሞክራሉ። ምንቀበለው አይደለም። ፖለቲካና ሃይማኖት ይለያይ ብለናል። ስለዚህ እሱንም የመተቸት መብት አለ እንደ ማንኛውም ዜጋ። አፋችሁን ዝጉ ማለት አይቻልም። ይሄማ አምባገነንነት ነው። ይሄ ዝንባሌ መጥፎ ነው። የምናየው ዝንባሌ መጥፎ ነው። እኔ ነኝ የምወስነው፣ እኔ ነኝ የማውቅላችሁ አይገባም ነው ያለው። ምሁሮች ነን፣ ልሂቆች ነን ምናምን የሚለው ነገር እሱም አይገባም። በደሙና በላቡ ያስተማረንን ህዝብ መናቅ አያስፈልግም። እውቀት ያለው ህዝብ ዘንድ ነው። እኛ ተምረናል፣ እንግሊዝኛ ተናግረናል፣ ፈረንሳይኛ ሞክራለን፣ ጣሊያንኛም አልፎ አልፎ እንናገራለን። ስለዚህ አማርኛ ወይም ኦሮሞኛ ወይ ምናምን የሚናገረው ህዝብ ዋጋ የለውም። ገና ቡትቶ እንደለበሰ ነው ብለን አንዳንዶች እንደሚናገሩት በጣም ተራቀቅን ብለው ሀገራቸውን እንኳን ከረሱ፣ ዘመናት ያለፋቸው ባህላቸውን ህዝባቸውን ከረሱ እንደሚናገሩት ሊሆን አይችልም። ህዝብ ነው ይበላይ። ይሄ ደግሞ እኛ ህዝበኝነት አይደለም። ይሄ የምናምንበትና ተቃይተንበት ያደግንበት የታገልንበት የሞትንለት አላማ ህዝብ የበላይ ነው፣ ህዝብ ወሳኝ ነው፣ ስልጣን የህዝብ ናት የሚል
ተከታዩን ክፍል በአርብ ምሽት ፕሮግራማችን እናቀርባለን። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።